የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እንግዶች ብለን ነው እናስተዋውቃቸው ወይስ እንዴት ይሻላል?
እንግዶች ይባሉ እነዚህ ሰዎች አይመስለኝም አሉላ።
እነማንና ስለምን እንደሆነ አድማጮች ሳይገምቱ የሚቀሩ አይመስለኝም። ለሁሉም በትውውቁን ጀምር።
ሰለሞን ክፍሌ አለው መስመር ላይ ነኝ።
ደሞር ካፈራው አለው መስመር ላይ ነኝ።
እኔም ፈገነት አሰግዳለሁ።
ዘመን የጠገበ ሙያዊ አገልግሎትና ተቋም እንደምን ይታወሳል ቢሉ በሰዎችና በስራዎቻቸው እንዲባል
የአሜሪካ ድምጽ የረጅም ጊዜ አድማጮች በውል የሚያውቋቸው
ጥረታ የወጡና እንዲሁም ወደ ሌላ ሙያ የዞሩ የቀድሞ ባልደረቦቻችሁ እንዴት ናቸው? የትስ ነው ያሉት? ላላችሁን ድምጻቸውን ለመስማት ከጓጓችኋቸው መሃል ሶስቱ ዛሬ አብረውን ያመሻሉ።
በአሜሪካ ድምጽ የአማርኛ አገልግሎት 40ኛ ዓመት መታሰቢያ ዛሬ ልዩ ዝግጅታችንም ይበልጡን የአድማጮቻችንና የነርሱ ነው።
የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ ለረጅም ጊዜ በብዕር ስም የሚታወቁት አንድ ጸሐፊ ጋር ለሚያደርገው አጭር ቆይታ ቆየት ብሎ ብቅ ይላል።
እሁድ መስከረም 22 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው ሰዓቱ።
ከሰዓቱ ያለን ዜና በኋላ እንመለሳለን።
ጠብቁን።
ጤና ይስጥልን አድማጮቻችን እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሆራ አርሰዴ የእሬቻ በዓል ዛሬ በቢሾፍቱ ከተማ ተከብሮ ውሏል። በርካቶች የአዲስ አበባውን የእሬቻ በዓል ካከበሩ በኋላ ወደ ምስራቅ ሸዋ ቢሾፍቱ ያቀኑትን ጨምሮ እጅግ በርካቶች ተገኝተዋል። ከዋናው የፍጥነት መንገድ ወደ ከተማዋ የሚወስዱ አውራ ጎዳናዎች በጸጥታ ኃይሎች ለሕዝብ ተሽከርካሪዎች ዝግ መደረጋቸው እንዳንገላታቸው ከአዲስ አበባ በቀጥታ የመጡ አንዳንድ ተሳታፊዎች ተናግረዋል። የሆራ አርሰዴ ማክበሪያ ቦታ የመሰረተ ልማት እንዲሻሻልም አንዳንድ ተሳታፊዎች ጠይቀዋል። ገልሞ ዳዊት ተጨማሪ አለው።
ሆራ አርሰዴ በትልቅነቱ የሚታወቅ የእሬቻ በዓል ቦታ ነው። ዛሬ በምስራቅ ሸዋ ቢሾፍቱ ከተማ በዓሉ ሲከበር በርካቶች በስነ ስርዓቱ ላይ ተሳትፈዋል። ጠዋት ላይ አደ ስንቄና አባገዳዎች ወደ ሆራ አርሰዴ አቅነተው ስነ ስርዓቱን ልክ እንደበፊቱ አካሂደዋል። ቁጥራቸው በርካታ የሚሆኑ ሰዎችም በተለይ የአዲስ አበባውን ሆራ ፍንፍኔን አጠናቀው ነው ወደ ቢሾፍቱ ያመሩት። ሰለሞንና ሌሎች 6 ጓደኞቹ በዚህ በዓል ላይ ካገኙዋቸው መካከል ናቸው።
ዘንድሮ በዓል እንደ ባለፈው በዓላት ደስ የሚል የኢሬቻ በዓል ነበር ያሳለፍነው። ትናንትና የአዲስ የፊንፊኔ ሆራ ፊንፊኔ ላይ ኢሬቻ ዳከበርን ወዲያውኑ ወደ ቢሾፍቱ ነበር መንገዳችንን ያደረግነው። እንግዲህ ወደ ቢሾፍቱ ከመጣን በኋላ ደግሞ እንግዲህ ያው ማታ እዚህ የተዝናናን እየጨፈርን ከሰዎች ጋር እየተዋወቅን ያለውን ነገር የሌሎች የወዳጆቻችንን በዓል ሼር እያደረግን ነው አብረን የቀየነው። እንግዲህ ያለው ነገር ጥሩ ነው።
የባሉ ተሳታፊ ቁጥርና የቦታው መሰረት ለማዘርጋታ አሁንም አለመጣጣሙ አስቸጋሪ ነው ሲል ሰለሞን ይናገራል።
የባሉ የሚያከብር የሚታደም ህብረተሰብ ክፍልም እየጨመረ ነው ያለው። ያ ነገር ሲሆን ደግሞ የመንገድ መጨናነቅ የሰው መብዛት በመጣ ቁጥር ትንሽ ክራውድድ እየሆነ ነው ያለው። ዛሬ ትንሽ ሲያሰለቸን የነበረው የፍተሻ ጉዳይ ነው። ለምን ሆነ አንልም። ትንሽ እሱ ነው ክራውድ ሲያደርገን የነበረው እንጂ ሌላው ነገር ጥሩ ነው። ባለው ነገር ግን ያው እንደ ግሩፕ እኛ ደስተኞች ነን።
ትላንት ባሉም በከተማዋ ለመታደም ወደ ቢሾፍቱ ሲገቡ የነበሩት ተሳታፊዎች ከዋናው የአዳማ አዲስ አበባ የፍጥነት መንገድ ጀምሮ እስከ ከተማዋ ድረስ በእግራቸው ሲሄዱ ነበር። ሀዊ ሙሳ ከጓደኞቿ ጋር ነበር ከሻሸመኔ የመጣችው።
ፍተሻው ቆንጆ ነው፣ ለኛ ደህንነት ነው። ግን አሁን ስንመጣ 15 ኪሎ ሜትር ላይ ነው መኪና አቁመን የመጣ ነው ማለት ነው። በእግራችን የመጣ ነው እና ደክሞን ነው እዚህ የደረስነው። ኩላሊቱም የሚያመው ሰው አለ። ሞር በዓሉ ደስ ብሎት የሚመጣ ሰው አለ እና ደክሞት ተሸላይቶ ይቀራል። አሁን በዚህ ካየ ለሚቀጥለው አመት ለመምጣት ይቀራል።
የባሉ ተሳታፊዎች በተለይ ሬቻ የሰላምና የመተሳሰብ ባል ነው ካሉ በኋላ ይህ ሴት መቆየቱ በሁሉም ዘርፍ መከወን እንዳለበትም አስገንዝበዋል። ለአሜሪካ ድምጽ ገልሞዳዊት ከምስራቅ ሸዋ ዞን ቢሾፍቱ ከተማ።
አዲሱ የቡርኪና ፋሶ ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ከቡርኪና ፋሶ ኃይሎችና የተወገደውን ወታደራዊ ጁንታ ሊደግፉ ይችላሉ ከሚሏቸው ኃይሎች ጋር ግጭት መፍጠር እንደማይፈልጉ ለአሜሪካ ድምጽ ትናንት ቅዳሜ በሰጡት ቃለ ምልልስ ተናገሩ። የገባንበት ትግል ለስልጣን አይደለም ያሉት ትራኦሬ የምንመራው ትግል ለቡርኪና ፋሶ ነው፣ ህዝባችንን መከላከል እንፈልጋለን ብለዋል። ወታደራዊ ኃይሎች ባለፈው አርብ ወታደራዊ ጁንታ መሪ ናቸው ያሏቸውን የቀድሞ ወታደራዊ መሪ ፖል ሄንሪ ሳንዳጎ ዳምቢባን ያደገ የመጣውን እስላማዊ አክራሪነት አመጽን ማስቆም አልቻሉም በሚል ከስልጣን ማስወገዳቸውን አስታውቀዋል። የተባበሩት መንግስታት ዋና ጻፊ አንቶኒዮ ጉተሬዥ በቃል አቀባያቸው ስቴቫን ዱጀሪክ በኩል ትናንት በሰጡት መግለጫ ሁሉም ተሳታፊ ወገኖች ከአመጽና ጥቃት ድርጊቶች ተቆጥበው ችግሮቻቸውን በውይይት እንዲፈቱም አሳስበዋል። አዲሱ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ፕሬዝደንት የምንመርጥበት ብሔራዊ መድረክ እየተጠባበቀን ነው ብለዋል ለቪኦኤ በሰጡት ቃለ መጠይቅ። ኢንዶኔዥያ ውስጥ በሚገኝ አንድ የእግር ኳስ ስቴዲየም በደጋፊዎች መካከል ትናንት ቅዳሜ ምሽት በተቀሰቀሰ ረብሻ በተፈጠረው መተረማመስ 174 ሰዎች ሲገደሉ 180 ሰዎች ደግሞ መቆሰላቸው ተነገረ። አብዛኞቹ ሰዎች የሞቱት በተፈጠረው መረጋጋት መሆኑን የምስራቅ ጃቫ ፖሊስ ኃላፊ ኒቾ ኦፊንታ ለጋዜጠኞች በሰጡት መግለጫ አስታውቀዋል። የኢንዶኔዥያ ፕሪሚየር ሊግ ጨዋታ ፐርሴቢያ የተባለው ቡድን አሬማን 3-2 በማሸነፉ ያልተደሰቱ የአሬማ ደጋፊዎች ወደ ሜዳው ዘልቀው በመግባት የቡድኑን ተጫዋቾች ማሳደዳቸውንም ኃላፊው ተናግረዋል። በፖሊሶችና በደጋፊዎች መካከል የተፈጠረውን ግብግብ የተመለከቱ ደጋፊዎች ከስቴዲየሙ ፈጥነው ለማምለጥ በየመውጫቸው ትርምስምስና መጨናነቅ በመፈጠሩ በመቶዎች የሚቆጠሩ ሰዎች ተረጋግጠው መሞታቸውን የፖሊስ ኃላፊው አስረድተዋል። የኢንዶኔዥያ ፕሬዝዳንት ጃኮ ዊዶዶ በቴሌቪዥን በሰጡት መግለጫ በአደጋው ማዘናቸውን ገልጸው የጸጥታ ሁኔታዎች እስኪሻሻሉም ድረስ ለጊዜው ውድድሮች እንዳይካሄዱ ማዘዛቸውንም አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩክሬን የሩሲያው ፕሬዝዳንት ባለፈው ሳምንት ወደ ራሳቸው ግዛት በኃይል ከቀላቀሏቸው ግዛቶች መካከል በምስራቃዊ ግዛት የምትገኘውን የሎጂስቲክ መናኸሪያ ሊማንን መቆጣጠሯን አስታወቀች። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ እሁድ በቴሌግራም ማህበራዊ መድረክ ላይ ባስተላለፉት የቪዲዮ መልእክታቸው ሊማን ሙሉ ለሙሉ ነጻ ሆናለች ብለዋል። ሩሲያ ዛሬ እሁድ ስለ ጉዳዩ አስተያየት ባትሰጥም ትናንት ቅዳሜ በሰጠችው መግለጫ የዩክሬን ወታደሮች ከበባ ሊያደርሱ ይችላሉ በሚል ስጋት አካባቢውን ለቀው መውጣታቸውን ማስታወቋ ተዘግቧል። የነዳጅ ዘይት አምራችና ላኪዎች አገራት ማህበር ኦፔክ እና ተባባሪዎቹ አገራት ከመስከረም 25 2015 ጀምሮ ዕለታዊ የነዳጅ ዘይት ምርታቸውን በቀን ከ1 ሚሊዮን በርሜል በላይ ለመቀነስ ማሰባቸውን ሮይተርስ ምንጮቹን ጠቅሶ ዛሬ እሁድ ዘግቧል። የምርት ቅነሳው የታሰበው ለብዙ ዓመታት ከፍተኛ ጭማሪና ተለዋዋጭነት አሳይቶ የነበረው የነዳጅ ዋጋ ካለፈው መጋቢት ወዲህ እየቀነሰ መምጣቱን ካሳየበት በስተጀርባ መሆኑ ተመልክቷል። ባለፈው ነሐሴ ገበያውን ለማስተካከል የምርት ቅናሽ እንደምታደርግ በተለምዶ በኦፔክ መሪነቷ የምትታወቀው ሳውዲ አረቢያ ፍንጭ መስጠቷን ሮይተርስ ጠቅሷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በድጋሚ ጤና ያስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ መስከረም 22 2015 ዓ.ም የአሜሪካ ድምፅ የአማርኛው አገልግሎት 40ኛው ዓመት መታሰቢያ የራዲዮ መጽሔት ልዩ ዝግጅት አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ የምሽቷን ቀዳሚ ስልት እናስከትል።
So can berche lamela mages Berto can berche lamela mages Berto canie anchinda benalesh tenis benalesh Anchin da mera le shen ne te pen Anchin da mera le shi Anchin da mera le shen ne te pen
ባገባደድነው ሳምንት መጀመሪያ ያረፈውን የእንቁን ድምፃዊ ማዲንጎ አፈወርቅን ዜማ ነበር የሰማነው። ማዲንጎን በዛሬው ምሽት ዝግጅታችን ስለ እርሱ በተባሉትና በተወዳጅ ስልቶቹ እናስታውሳለን።
ወደ ደረሱን ኤሌክትሮኒክ ደብዳቤዎች ወይም ኢሜይሎች እንለፍ።
መልካም ቆንጅት። ከልጅነት እስከ ዕውቀት ሳደምጣችሁ ኖር ያለው ካሉን አድማጭን እነሳ ካሳሁን ይበልጣል ከአሌክዛንድሪያ ቨርጂኒያ ናቸው። እነተም ካሳሁን በተደጋጋሚ በዝግጅቶቻችን ዙሪያ አስተያየታቸውን በመላክ የምናውቃቸው ቤተኛችን ናቸው።
ጤና ይስጥልኝ አሉላና ቆንጂት፣ እንዴት ሰነበታችሁ? እንኳን ከዘመን ዘመን አሸጋገራችሁ። አጣማጁን ሲያጣ እንባ ይላል በሬ።
ትዝታ በላቸው ያስ አዲሱ አበበ የት ውለው ነው ዛሬ ይላል። በባህላዊ ዜማ ስናንጎራጉርልህ ቆንጅትን የመሰለች ግሩም አጣማጅ አግኝተሃልና እንኳን ደስ አለህ ማለት ይገባል።
እግዚአብሔር ያክብርልኝ አቶ ካሳሁን። ግሩም መሆና ለመሆኔን ደርሶና ለሌሎች አድማጮች ተዋለው ስለ ደግነቶ ግን እጅጉን አመሰግናለሁ። እርሶንም እንኳን አደረሰዎት።
እንኳን አደረሰው እንላለን። ቆንጅት እንዳልሽው ቤተኛችን ለብዙ አመታትም ወደ ኋላ ሄደው በሚያስታውሷቸው የጻፉልንና በሚቀጥለው በዝርዝር በሚታየው ታሪክ ውስጥ ይነበባል። ካሳሁን ይቀጥላሉ። የዚህ ወር ጥቂት ዝግጅቶች አምልጠውኝ 40 አመት እንደሞላቸው የሰማሁት ባለፈው እሁድ ነበር። ምን ነው ጃል እድሜያችንን እንዲህ መስቀላችሁ? ነውር አይደለም 40 አመት እንደዋዛ በእውነት ወይ የጊዜ ነገር ያሰኛል። 40 አመት ሙሉ ሳድምጣችሁ መኖሬን እንዴት አድርጌ ለመነው?
ሞኢኮ የምትባል ትንሽ የመሳቃ የምትመስል ራዲዮኔን ስጎረጉር እንደ ቀልድ ባየር ላይ ያገኘኋችሁ የዛሬ 40 ዓመት መስከረም 1975 ዓመተ ምህረት ነበር። የ7ኛ ክፍል ተማሪ ነበርኩ። እድሜ በግምት 14 ወይ 15 ቢሆን ነው። እንግዲህ አንዳንድ መዝገብ የማያውቃቸውን አመቶች ሳንቆጥር ነው በማለት ይቀጥላሉ ካሳሁን።
እናቴ የተወለድከው የሸቴ ደስታ ተስካር የዳስ ፍራው ለት ማታ ነበር። ሸቴ ደስታ አባቷ ነው ካሳሁን ያስረዳሉ። እናቴ የተወለድከው የሸቴ ደስታ ተስካር የዳስ ፍራው ለት ነው ስላለች በትክክል መቼ እንደተወለድኩ አላውቅም። ብቻ የአሜሪካ ድምጽ ያማረኛው አገልግሎት ታናሽ መሆኑን አሳምር ያውቃለሁ። እሱ ሲወለድ እኔ አስኳላ ገብቼ ነበራ።
የአማርኛ ክፍሉ የአሜሪካ ድምጽ ዋናው ጣቢያ የመጀመሪያውን 40 ዓመት ካገባደደ በኋላ በሁለተኛው 40 ዘመን የመጣ ድንቅ አገልግሎት ነበር። ካልተሳሳትኩ የአሜሪካ ድምጽ ተቋቁሞ አገልግሎት የጀመረው እንደ አውሮፓውያን አቆጣጠር በ1942 ዓመተ ምህረት ነበረ።
የአማርኛው አገልግሎት በኢትዮጵያ የጭንቅ ዘመን ተወልዶ ህዝቧን ከምር ያገለገለ የቁርጥ ቀን ልጅ ሊባል ይችላል። መናገርም መስማትም ውግዝ በነበረበት ክፉ ዘመን እንድንሰማ የፈቀደልን የብስራት ድምጽ ነበር ቪኦኤ አማርኛ።
ብዙ ተማሪዎች በጋራ ተከራይተን በመኖርባት አንዲት የቀበሌ ቤት ሬዲዮናን ዙሪያዋን እንደ ጫጩት ከበን በድምጹ መሃል አንዳንድ ጊዜ ሞገድ ሲገባ እየተራገምን በመሃል ወሬ የሚጀምር ተማሪ ሲኖር እየተሳደብን አንዳንዴም እየተደባደብን እንደ ንስሐ አባት ጸሎት ጸጥ ረጭ ብለን የምንሰማው ጣቢያ ነበር የአሜሪካ ድምጽ አማርኛ።
አስታውሳለሁ ዝግጅቱን በስነ ስርዓት ስለማድመጥና ስለመከታተል ያወጣናት ትንሽ አዋጅ ቢጤም ነበረችን። የአሜሪካ ድምጽን በእኛ ቤት መከታተል የሚሻ ማንኛውም ተማሪ ከሶስት ሰዓት በፊት ቀድሞ መገኘት ነበረበት። ከዚያ በኋላ እስከ ፕሮግራሙ ፍጻሜ ቤቱ ስለሚዘጋ ማንኳኳት ክልክል ነበር። ራት መብላት የሚፈልግ ተማሪ ካለ ቀድሞ በልቶ መመለስ አለበት።
ዝግጅቱ ከተጀመረ በኋላ ቢመጣ መግባት በፍጹም አይፈቀድለትም ነበር። የጣቢያው መክፈቻ ሙዚቃ ከተጀመረ በኋላ መንጫጫት አይደለም ማውራት በጥብቅ የተከለከለ ነበር። አይቪኦኤ ትዝታ ብዙ ነው።
ብቻ ኋላ ጣቢያውን ለመስማት የሚሰበሰበው ተማሪ እየበዛና በሚቀመጥባቸው ተማሪ ብዛት የሚሰበሩ ታጣፊ አልጋዎች ቁጥር እየበረከተ ሲመጣ ዝግጅቱ ተጀምሮ እስኪጨረስ ድረስ አልጋ ላይ እንዲቀመጥ የሚፈቅድለት ጓደኛ መኖሩን አስቀድሞ ካላረጋገጠ በቀር ወይም ቆሞ ለመስማት ዝግጁ ካልሆነ ማንኛውም ተማሪ ከምሽቱ 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ መግባት ተከልክሎ ነበር። ወንበር አልነበረንማ።
ወይ ቢኦኤ ላንተ ምን ያልሆን ነው ነገር አለ ብለው ካሳሁን ይቀጥላሉ። የኮበለሉ የደርግ ባለስልጣናትን የምንሰማው በአሜሪካ ድምጽ ነበር። በተለይ ኮሎኔል ጎሽ ወልዴን በትምህርት ሚኒስትርነታቸው በጣም እንወዳቸው ስለነበረ ደርግን ከርተው አሜሪካ መግባታቸውን በቪኦኤ ስንሰማ በእጅጉ ደንግጠን ነበር። በቃለ መጠይቁ የፖለቲካ ጅቦች ሊያሰሩኝ አልቻሉም ያሉትን አረሳውም።
በነገራችን ላይ ጎሽ ወልዴ የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ተማሪ በነበሩ ጊዜ በአሜሪካን ሀገር በተደረገው ውድድር አሸንፈው ለትምህርት ቤታቸው ዋንጫ አምጥተው ነበር የሚል ወሬ ሰምቻለሁ።
ወደ ቁም ነገሬ ልመለስና የጌታሁን ታምራት ዛሬ ንጉሴ መንገሻ ዋሽንግተን ሲሰማ ዛሬ ደግሞ ማንኮበለለ ይሆን ብለን ጆሮአችን ይቆም ነበር። ብቻ ስንቱ ተወቅቶ ያልቃል። በጥቅሉ ቪኦኤ አማርኛ የአርባ ዓመት ትዝታችን ነው።
ወርቅ አፈራው ከበደ፣ ለተወርቅ ማቲያስ፣ ይሄይስ ውሂብ፣ ዮሐንስ ኃይለ ኢየሱስ፣ አሸናፊ አበጀ፣ ትዝታ በላቸው፣ ሚሚ ስብሐቱ፣ ሰለሞን ክፍሌ፣ አዲሱ አበበ፣ ቆንጅት ታየ፣ ሁላችሁንም አንረሳችሁም።
ከዚያም እናሉላ ከበደ፣ ሌሎችም ወጣቶች ማነህ ባለሳምንት ሲባል አለን ባለሳምንት ብላችሁ ጽዋውን በመቀበል ጣቢያው ድምቀትና ውበቱ ሳይቀንስ ስላስቀጠላችሁት ምስጋና ይገባችኋል፣ በርቱ ብለዋል።
ለሌላ 40 ዓመት ስኬት ያብቃችሁ ላለው ያኔ ባንኖርም በሳተላይት ወደ ሰማይ የምትልኩት ድምጽ መቼም እኛ ዘንድ ሳይደርስ ለማይመለስ እንሰማቸዋለንና ጠንክሩልን ያሉት ካሳሁን በግጥም ለዛ ነው ማስተዋወሻቸውን ይቋጩት።
እዚህ ላቁም እንጂ ሐሳቤን ገትቼ ይምንቷን ካወራው አያሌውን ትቼ
አይበቃውምና ብዙ አመት ቢተረክ ብዙ አመት ቢነገር የአርባ አመት ዝታ የአርባ አመት ቁም ነገር
እግዚአብሔር እድሜና ጸጋውን አድሎ ለብዙ ስኬት እንዲያበቃችሁ እመኛለሁ።
ካሳሁን ይበልጣል ከአሌክዛንድሪያ ቨርጂኒያ።
አድማጭ ካሳሁን ይበልጣልን እጅጉን እናመሰግኖታለን። በነገር ላይ አሉላ ካሳሁን በአሁኑ ጊዜ በጡረታ ላይ ያሉትን ብቻ ሳይሆን በሞት የተለዩንን ባልደረቦቻችንን ዮሐንስ ኃይለ ኢየሱስንና አሸናፊ አበጀንም አንስተዋል።
ውዶቹ የቀድሞ ባልደረቦቻችን በአሜሪካ ድምፅ የአማርኛው ክፍል አንጋፋ አባልነት ስማቸው ተጽፎ ይኖራል።
አበበ ታፈረ የተባሉ አድማጫችን ከኒውዚላንድ በላኩልን ደብዳቤ ያሉትን ደግሞ እናስከትል። ዛሬ ልዩ ዝግጅታችን ይበልጡን የአድማጮቻችንና አድማጮች ድምጻቸውን ለመስማት የጓጉት የቀድሞ የአሜሪካ ድምጽ ባልደረቦች ነው ብለንም የለ የቀድሞ ባልደረቦቻችን የቤተሰብ ወግ ደግሞ ቆይቶ ይደራል።
ሰላም አሉላና ቆንጂት። የአሜሪካ ድምጽ ራዲዮ ጣቢያ የተመሰረተበትን 40ኛ ዓመት ለማክበር መቃረቡን በተመለከተ ያቀረባችሁ ዝግጅት ግሩም ነው።
የሎንዶኑን አዲስ ዘጋቢ ጋዜጠኛ ማስተዋልን ስታስተዋውቁን እኔም የረጅም ጊዜ አድማጫችሁ በመሆኔ መሬት ይቅለለውና የቀድሞውን የሎንዶን ዘጋቢ የነበረውን ዓለም መዝገበን እንዳስታውስ አደረጋችሁኝ።
የተረጋገጠና ሚዛናዊ ዜና ምን ተጠብቀው ምን ጊዜም ከአሜሪካ ድምጽ ነበር። ድምጽ ሸጋ የሆኑ ብዙ ጋዜጠኞች አንዳንዶች አሁን በህይወት ያሉም የሌሉም ነበሩበት ይሉና እባካችሁ አለፍ አለፍ ይያላችሁ ፍቅሩ ኪዳኔን ከፈረንሳይ ዓለም መዝገበ ከሎንዶን ይልማ ኃይለ ሚካኤል ከበርሊን አጎስ ብርሃኑ ከቦን ምዕራብ ጀርመን ሸናፊ አበጀ ዮሐንስ ኃይለ ኢየሱስ ይሁን ሰው መላከ የቀድሞ ጌታሁን ታምራት ያሁኑ ንጉሴ መንገሻና ሌሎችም ድምጾች ብታሰሙን ደስ ይለኛል ብለዋል። የኒውዚላንድ አድማጫችን አበበ ታፈረ የአሜሪካ ድምጽ የቀድሞ ባልደረቦችን ቀድም እንዳልሽው በተለይም በቤተኛችን አቶ ካሳሁን እንደተገለጸው ብዙዎቹን ሲዘረዝሩ ዛሬ በህይወት የሌሉትንም ጭምር ተቃቅሰዋል። የነሱን ድምጽ ከያለበት እንዲሰማ ይመስለኛል ያሉትን ማቅረቡ ላይ በኋላ ምንገፋበት ይሆናል።
ልክ ነው አሉላ። ይከተላሉ የኒውዚላንድ አድማጫችን በተለይም ጌታሁን ታምራት በየሁለት ሳምንት ኢትዮጵያን በተመለከተ ከባለ ስልጣናት ጋር ያደርግ የነበረው ውይይት እንዴት ይረሳል? አዲሱ አበበ ከሚሚ ስባቱ ጋር የሚያቀርበው ዝግጅትም ልዩ ነበር። የኒውዚላንድ አድማጫችን አቶ አበበ ታፈረ በትውስታ ባቡር ራቅ ወዳለ ጊዜ ይወስዱናል።
አቶ ፍቅሩ ኪዳኔ የስፖርት ዜና ሲዘግብ ከፖለቲካና ታሪክ ጋር ያዋዛ ስለሚያቀርበው ልዩ ውበት ነበረው። ታዲያ እንዳሁኑ ዘመን ኢንተርኔት ስላልነበረ አንዳንድ ጊዜ በስርጭት ጥራት መጓደል ወይም ስርጭቱ በሚታፈንበት ጊዜ ድምጹ አልሰማ ሲል በብስጭት ብድግ ቁጭ ይል ነበር።
እንግዲህ ያቅሜን ያህል ለማስተዋወስ የቻልኩትን ለማካፈል ሞከርኩ። ጽሑፌን ለማቅረብ ሚዛን ካልደፋ አታቅርቡት። የዘወትር አድማጫችሁ እኔ ከኒውዚላንድ አመሰግናለሁ ብለዋል።
የኒውዚላንዱን አድማጫችንን አቶ አበበ ታፈረን እናመሰግናለን። ታዲያ ሚዛን የማይደፋ የአድማጭ ትውስታ እንደሌለ ሁሉ ሌሎቻችሁም ትዝታችሁን እንድታካፍሉን እንደ ጥያቄዎቻችሁም የአቶ አበበ ታፈረን ጨምሮ በተከታታይ የቀድሞ ባልደረቦቻችንን እናቀርባለን።
አሁን ትውስታቸውን ያደረሱንን አቶ ካሳሁን ይበልጣልንና አቶ አበበ ታፈረን የተቀራችሁትን አድማጮቻችንን ሙዚቃን ጋብዛችሁና ለተከታዩ ፕሮግራማችን እንመለሳለን።
Godano, 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 mangadu. Andem yemi thella
ቆንጅት ወደሚቀጥለው ፕሮግራማችን ስንሻገር እንግዶች ብለን ነው እናስተዋውቃቸው ወይስ እንዴት ይሻላል?
እንግዶች ይባሉ እነዚህ ሰዎች አይመስለኝም አሉላ።
እነሱ ምን እንደሚሉን ጠይቃቸዋለን። መስከረም 1982 ዓመተ ምህረት በአውሮፓውያን የዘመን አቆጣጠር የአሜሪካ ድምጽ የአማርኛው ቋንቋ አገልግሎት ሀብሎ ሲጀምር አሜሪካ ድምጽን ሲከታተሉ የነበሩ ምናልባት በእድሜያቸው ከፍ ያሉት ያውቁት ይሆናል። ሲጀምር ከነበሩት የተወሰኑትን መጥራት እንችላለን። አቶ ንጉሴ መንገሻ፣ አቶ ታምሩ ሃምፖ ሁለቱም በብዕር ስም ነው የሚታወቁት። በተራቸው ስናገኛቸው ዝርዝር ውስጥ እንገባለን። አዳነች ፍስሐዬ፣ ትዝታ በላቸው ያለልን ቀጠል ነው። እንግዲህ ሌሎች የቀሩ አሉ። አድማጮች በዚህ ሰዓት ምን እንዳመጣን ሳይረዱ እንደማይቀሩ ገምታለሁ። ትውውቅን ጀምር። ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬገነት አሰግድ ተገኝተዋል በመስመሩ።
ሰለሞን ክፍሌም አለው መስመር ላይ ነኝ።
እሺ።
እኔም ወርቅ አፈራው አለው መስመር ላይ ነኝ።
እኔም ፍሬገነት አሰግድ አለው።
ቆንጅት፣ ለአድማጮች እነኚህን ድምጾች ሲሰሙ እንዳልኩት ቀደም ያለውን ጊዜ መስማት እድል እንደነበራቸው በግጥ ይሰሩ የነበረበት ጊዜ ሊያያል። ሰለሞን ከመጀመሪያዎቹ አካባቢ ቢሆንም ከአሜሪካ ድምጽ በጥረታ የተገለለው ቅርብ አመታት ስለሆነ የመጨረሻው በቅርብ የሚያስታውሱት ይመስለኛል። አየር ላይና ስቱዲዮ ያሉ እንዳይመስል ስጋት አለኝ ከዚህ በኋላ የምናወራው ነገር።
ለካሉናን እንኳን እኮ እንግዲህ 15 አመት ሆነኝ ቢዮን ከለቀኩ።
15 አመት።
ወርቅ አፈራው ቀደም ይላል ብዙ። ምን ያህል ጊዜ ሆነ ወርቅ አፈራው?
እኔ ደግሞ 17 አመት ሆነኝ።
እንግዲህ በጥረታውም
17 አመት ከቢዮን ከለቀኩ። አማርኛ አገልግሎት ውስጥ 12 አመት ነበር የሰራሁት። ከዚያ በኋላ ወደ እንግሊዘኛ የዜና ክፍል እዛ ደግሞ 9 አመት ሰራሁኝ። በጠቅላላው 21 አመት ሰርቼ ነው የተሰናበትኩት።
እሺ፣ መልካም። ቆንጅት፣ 40ኛውን አመት ማክበር የጀመርነው በያዝነው መስከረም ወር መጀመሪያ ነበር። የአድማጮችን የረዥም ጊዜ አድማጮችን ድምጽ ከማሰማት በቀር ባለቤቶቹን ከሬዲዮ ጣቢያው ጋር ረጅም አመት የሰሩ አድማጮች ለብዙ አመት ሲያደምጧቸው የነበሩ ዛሬ ግን የታሉ እገሌ የት ነው የሚሉ ጥያቄዎችን ለሚያደርሱልን የመጀመሪያውን መልስ የሚሰጠው ፕሮግራማችን ቀደም ብዬ እንዳስተዋወቅኩት ወርቅ አፈራው ከበደን፣ ሰለሞን ክፍሌንና ፍሬገነት አሰግድን ይዘው ቀርቧል።
ልክ ነህ አሉላ። እንግዲህ ደብዳቤዎችም ኢሜይሎችም እየደረሱን ነው። መጀመሪያ ሲጀመር ጀምሮ ከነበሩት መስራቾች አንስቶ አሁን እስካሉት እስከ ወጣቶቹ እንግዲህ አንተንም ይጨምራል አሉና ሁሉንም በስም የሚያውቁ በስራ የሚያውቁ በተከታታይ የሚያደምጡን አስተያየቶች እየሰጡ ነው። 40 አመት መምላቱ ላይ ግን በጣም እየተገረሙ ነው። 40 አመት ሆነ ወይ? አንድ አድማጭ እንደውም ትዝ ይለ እንደሆነ አሉና 40 አመት ሙሉ አደመጥኳችሁ ማለት ነው ያለንም አለ። እንግዲህ በዚህ በተዳከመች ሬዲዮ ወዲያ ወዲህ ያዘዋወርኩ ነበር መጀመሪያ በልጅነት የማደምጣችሁ እስካሁን ከታተላችኋለሁ ያለና ሁሉንም በህይወት የሌሉም አሉ የሚያሳዝነው ከመካከላችን እና በጠቅላላ ያሳወሱ የሚጽፉልን አሉ ወደፊትም እንደዚሁ እናገኛለን ብዬ ተስፋ አድርጋለሁ አሉላ።
ትክክል ብለሻል ቆንጅት። ድምጻቸውን ለመስማት የጓጉ ይመስለኛል አድማጮች። ወርቃ ፈራው እንግዲህ ቀደም ብለህ ጀምረህ ቀደም ብለህም ጥረት አይወጣህ አንተ ነህ ከሶስታችሁና እንዴት ነው ከራዲዮ መራቅ ምን ይላል? ብዙ ዘመን የሰሩበትን ሙያ ብቻ ሳይሆን ከአድማጭ ጋር በየቀኑ የሚገናኙበትን የሥራ ጠባይ መራቅ እኛ እንደሚመስለን እንደምንፈራው ከባድ ነው ወይስ ቶሎ የሚለመድ ነው አገኘው?
መቼም በእውነት በዚህ አይነት እንትን የሥራ አገልግሎት ውስጥ ስንገባ መጀመሪያ በምርጫችን ነው። ከልጅነት ጀምሮ የነበረን ምኞት ነው ጋዜጠኛ መሆን። ያንን እድል ደግሞ ካገኘን በኋላ ስንገባ ደግሞ ከተመክሮ ደግሞ የምንማረው ብዙ ነገር አለ። እኔ በበኩሌ ኢትዮጵያም ሆኜ ለጥቂት ጊዜ ተመክሮ ነበረኝ። ብዙ ጊዜ ግን የጋዜጣ በጽሁፍ ነበረ የምሰራው በጋዜጠኝነት። ከዛ ደግሞ ምስራቱ ወንጌል ሬዲዮ ጣቢያ ለጥቂት ጊዜ ሰርቻለሁኝ። እዚህ ከመጣው በኋላ ትምህርቴን ጨርሼ እንደገና የአሜሪካ ድምፅ ሬዲዮ ስቀላቀል ከመጀመሪያዎቹ ለመሆን እድል ነበረኝ። ነገር ግን በኢሚግሬሽን ምክንያት ምናምን እንደየተጓተተ ከዛ ከሁለት ዓመት በኋላ ነው የጀመርኩት እኔ በ84 ማለት ነው። ግን ብዙ ነገር ነው መማር የቻልኩት። አንደኛ ነገር እዚህ አሜሪካን ሀገር ሆነን ስንኖር ኢትዮጵያውያን ራሱ በአማርኛ እርስ በርሳችን መነጋገሩ ራሱ ለኔ አዲስ ነገር ነበር። ምክንያቱም እኔ የነበርኩበት አካባቢ ትምርቴን በመከታተልበት ጊዜ ያው አብዛኞቹ አሜሪካኖች ናቸው። ከነሱ ጋራ ነበር እየተሰባበርን እንግሊዛኛችንን ከነሱ ጋራ ስናወራ ነበር ኖር ነው። እና ያ ሲሆን ደግሞ አማርኛዬንም ደግሞ ረስቼ ነው ኦልሞስት ምን ልበል እየረሳሁኝ ነበር። እና አንዱ የነበረኝ ፍርሃት ምንድነው ሲ አሜሪካ ድምጽ ሬዲዮ አማርኛው ክፍል ሲቀላቀል አሁን አማርኛዬን እንዴት አድርጌ ነው እንትን የምለው? ምክንያቱም ሌሎችን ሳያቸው እነ ንጉሴን እነ ታምሩን ሌሎችም ደግሞ ነበሩ በአማርኛ በጣም የጠለቁ ነበሩ። እና ያን ጊዜ በቃ ያስቀኑኝ ነበር እና ከነሱ ብዙ ነገር ተምሬያለሁ። እና በኋላ በቃ እንትሱ አብሮ መስራቱ ያለን ጓደኝነት ወዳጅነት አንዳንድ ጊዜ በእንትን በሐሳብን ባንስማማ እንኳን ጥሩ እንትን የኢትዮጵያዊ ፍቅር ነበረ። ያ ራሱ በቃ ብዙ ያስታውሰኛል። እና ደግሞ መቼም ጊዜ ልረሳው አልችልም አሜሪካ ድምፅ ሬዲዮ የነበረኝ እንትን የስራ አገልግሎት እና የነበረኝ ተሞክሮ መቼም ጊዜ የምረሳው አይደለም። በጣም ብዙ ወዳጆችም ያተረፍኩበት ቦታ ነው። በኋላ ደግሞ ሌሎች እነ አዲሱ እነ ሰለሞን እነ ቆንጂት እነ ፍሬገነት ደግሞ ሲቀላቀሉን የባስ እነሱ ደግሞ በጣም ጥይቶች ናቸው ለማለት ይችላሉ። ምክንያቱም ያን ጊዜ በጣም እንትን ሆነው ነበር የመጡት ኢትዮጵያም ሲያገለግሉ ነበረ። በደርግ ጊዜ በነበረው እንትን አማርኛው ሁሉ የኢትዮጵያ የነበረው የአማርኛ ቋንቋው ራሱ በጣም እንትን ተጠልቆ ነበር። እና ሲመጡ በቃ ጽሑፋቸው አነጋገራቸው እና በጣም የሚያስቀና ደረጃ ላይ ነበረ። ከነሱም ደግሞ ብዙ ለመማር ችያለሁኝ እኔ ራሴ እና እግዚአብሔር ይመስገን እላለሁኝ ለዛ እድል።
መልካም ቆንጅት።
እዚህ ጋር ፍሬገነትን ስለ ራስሽ እና ሀሳብሽን ከመጠየቄ በፊት ወርቃ ፈራው እኔና አንቺ አዲስ ሆነን በገባንበት ጊዜ ስለ ስራው ካስተማሩን ሰዎች መካከል አንዱ ነው። ኤዲተርም ነበርና ስራውን በደንብ ያሳወቀን ሰው ነው። ታስታውሻለሽ ፍሬገነት?
ትንሽ ቆንጅት አልተሳሳትም። ወርቃ ፈራው ብዙ ነገር ያስተማረን ነው በኤዲተርነቱ። በትግስቱ በሳቂታነቱ በደግነቱ ፍጹም መቼም ከልባችን የማይጠፋ ሰው ነው። በተለይ እዚህ ላይ መጥቀስ የምፈልገው ነገር አለ። እንግዲህ እኛ ቆንጅት ታስታውሻለሽ፣ አዘ በፓርት ታይም ነው የተቀጠርነው። ፐርማነንት ፓርት ታይም ሆነን ስንሰራ እኛን ዩ ኖ ቋሚ ለማድረግ ትልቅ ችግር ነበር። ያቀጣጠራችንም ሁኔታ የአንድ ሰው ደሞዝ ለሁለት ተከፍሎ ነበረ እና ያው ባጀት ቅነሳ ብዙ ፈተና ነበረ። በእኛ በነበርንበት ሰዓት ባጀት ቅነሳ ኢህአዴግ አመራርም በመጣ ጊዜ ያው ከፍተኛ ጫና ስለነበረ በወቅቱ የቪኦኤ ላይ ይዘጋ የሚል ብዙ ጭቅጭቅ ስለነበረ በዛ ሰዓት እኛ ነበርን የመጨረሻዎቹ ተቀጣሪዎች እና መቀነስም ከነበረብን እኛ ነበርን የምንቀነሰው። እና ወርቅ አፈራው በእውነቱ በዛን ጊዜ በእንግሊዝኛ ክፍል ሄዶ የሄደበት ምክንያት አንድም እኛ ከስራ እንዳንወጣ ነው እና ይህምን ጊዜም ቢሆን ባለውለታችን ነው እና ይህንን ሳልጠቅስ አላስብም።
ፍሬገነት እንዳለችው የማይረሳ ነገር ነው። በዚህ ላይ ደግሞ እኛ በመጣንበት ጊዜ አንተ አማርኛ የጥሩ አልነበረም ብለህ ነበረ። ነገር ግን እኛ በመጣን ጊዜ ግሩም የሆነ ጽሁፍ ነው እንደ ፍሬገነት ምስክር ትሆኛለሽ፣ ግሩም ጽሁፍ፣ ግሩም ዝግጅት ነበረ የምታቀርበው።
እንግዲህ
በጣም አመሰግናለሁ። በእናንተ እንትን ነው እናንተን በማየት በመቅናት ብዙ ተምሬያለሁኝ በእውነት። እኔ እውነቴን ነው አንዳንድ ጊዜ ቁጭ ብዬ ሳስበው ያኔ የምታቀርቡት አማርኛ እንዲኬት ነው የሚያመጡት እያልኩኝ ሊያታቅም እነሱ እኮ እዛ ቴሌቪዥን ሙስ ይሰሩ ነበረ ምናምን ይሉኛል። ደግሞ እኛ እኔ ከልቤ ነው የምለው ብዙ ትምህርት የተማርኩ በኋላ ራሱ ተኩራሪቼ መጽሐፍ እንኳን ለመጽሐፍ የቻልኩት በአማርኛ የቻልኩት ከእናንተ ካገኘሁት ትምህርት ነው ማለት ይችላለሁ።
መልካም እንግዲህ የጋራ ጨዋታ ነውና እየተቀባበላችሁ ገጠመኞቻችሁን የምታስተዋውሳችሁን ልዩ ጊዜያት እንድትጫወቱ ነው የምንፈልገው። አሁን አድማጮች በኩል ደረጃ በጉጉት ሊሰሙት የሚፈልጉት አንድ ድምጽ ቀደም ብለን አስተዋውቀናል። ሰለሞን ክፍሌ ከቆንጂትና ከፍሬቅ ካዲሱም ጭምር ቀድመህ የተቀጠርከው እነ ወርቅ አፈራው ይቅደሙ እንጂ ረጅም ዓመት አገልግለህ ግን በቅርብ ጊዜ ነው ከአሜሪካ ድምጽ በጡረታ የወጣውና የዛሬ 4 ዓመት ግድም ይመስለኛል። ሰለሞን ታርመኛለህ ከተሳሳትኩ። እንግዲህ ሌሎች አብረው የሚታዩ ሁኔታዎችንም ሊኖሩ ይችላሉ። ያንተስ ከጡረታ በኋላ ህይወት ምን ይመስላል? ጋዜጠኝነትን ይልቁንም ደግሞ የምትወደውን ሬዲዮ ትተህ ስትለይ ህይወት ምን ሆኖ ተበቀ? እንዴት ነው ያለበት ሁኔታ?
ያለበት ሁኔታ በጣም በጣም ጥሩ ነው። አንደኛ በጡረታ መልክ አይደለም እያየሁት ያለሁት፣ በእረፍት መልክ ነው አሁን እያየሁት ያለሁት። እንደምታውቀው ሬዲዮ ጣቢያ ስትሰራ ብዙ ተግተህ ነው። በጠዋት ነው የምትነሳው፣ አምሽተህ ነው የምትተኛው። አሁን እንደፈለግ ነው፣ በፈለግከው ሰዓት ትነሳለህ፣ በፈለግከው ሰዓት የፈለግበት ቦታ ትሄዳለህ። ጥሩ ሁኔታ ላይ እኔ ለማለት ነው። ለማን እንደው
ከሬዲዮ መራቅስ ምን አይነት ስሜት አሳደረብህ? ናፈቀ ሆይ?
በአሁኑ ጊዜ በእውነት የሬዲዮ በአጠቃላይ ለጋዜጠኞች በተለይ ለቪኦኤ የጋዜጠኞች ጥሩ ጊዜ ላይ ናችሁ ብዬ አላምንም። በጣም አስቸጋሪ ወቅት ላይ እንደምትገኙ እረዳለሁ። በዚህም በጣም አብራችን መናገር እፈልጋለሁ። ቪኦኤ እንደምታውቀው ትላንትም ዛሬም ወደፊትም የመንግስት የአሜሪካ መንግስት በምክር ቤቱ የሚደገፍ የራዲዮ ጣቢያ ነው። በተለየ ጊዜ የሚለዋወጡ ፕሬዚደንቶች በዋና የቪኦኤ ዳይሬክተርነት የሚያስቀምጡት የራሳቸውን ሰዎች ነው። በዶናልድ ትራምፕ አስተዳደር ወቅት የሆነውን ብዙ ሰው ያውቃል። ሰውየው ግልጽ ለምን ትቸገራለች፣ የህዳሴውን ግድብ ለምን በቦምብ አይመቱም ያሉበት ጊዜ አለ። ሌላ ጊዜ የትራምፕን ፖሊሲ የሚቃወሙ የቪኦኤ ጋዜጠኞች መባረራቸውን ወይም በዚህ ሁኔታ እንሰራም ያሉ ጥለው የሄዱበትን ሁኔታ ማስታወስ ተገቢ ነው።
ጀርም ነው ሰለሞን ገፋ አድርጎ ስለ ጋዜጠኝነት ይልቁንም ደግሞ ስለ ዛሬ ይዞታው ገባ ብሎ እያየ ነው። የግል ተሞክሯችሁን ጋዜጠኝነትን በእናንተ ዘመን ከዚያም በኋላ በነበሩት ጊዜያትና ዛሬ ደግሞ ባለም ዙሪያም ጋዜጠኝነት የሚመስልበት የማህበራዊ ሚዲያ የሚባለው የፈጠረውን ወይም ያሳደረውን ተጽዕኖ በጎም ማለታዊውንም በየበኩላችሁ ወደምናይበት ክፍል ሰለሞን ሰተታርጓ አስገብቶናል። አንዳችሁ ልትወስዱት ይችላልላችሁ ፍሬገነት
እኔም የሰለሞን ለሆን ያለው ንጋራለሁ። ከባድ ነው እንኳን ቀደም ብዬ ነው ጥየወጣሁት እና ከባድ ነው እንዳለው የፖሊሲው ማጣጫ ወዲቴቹን ወዲት ያው የሚታወቅ ነው። ሌላው እንግዲህ ደሞ ለኛም ለጋዜጠኛ ደሞ ከባድ የሚሆነው የሰውም አለመረዳት ነው ሱም ነው እና ያም ሆነ አሁን የተለየ ሁኔታ ላይ ነው ያላችሁት። አሁን ደሞ በተለይ ደሞ እንግዲህ ያው ቪኦኤም እና መሪ የነበረው እንግዲህ በዛን ጊዜ እኔ በነበርኩበት ጊዜ 2-3 ሳናገኝ ዜና እንደማይተላለፍ ነው። አንድ ነገር ስንሰራ ያንን ነገር ባላንስ ማድረግ እንዳለብን ነው። አሁን ግን እንግዲህ ያ ነገር እስከምን ድረስ ነው አላቅም። አሁን ጋዜጠኝነት እንግዲህ ሁሉም የሚሰራው ስራ ሆኗል። ልክ ነው እንኳን እንግዲህ ናዋና ሜጀር የተባሉ የኒውስ አውታሮች የፈለጋቸውን ነው የሚዘግቡት በተለያዩ የዓለም ሁኔታዎች በመናይበት ጊዜ አሁንና ይሄ ከባድና ፈታኝ የሆነበት ሁኔታ ነው። አንዱ ወደ ግራ ይዘማል አንዱ ወደ ቀኝ ይዘማልና ወደ መሃል ሆኖ ባላንስ አድርጎ የሚደረግ ዜና የከፋበት ሁኔታ ላይ ነው ያለ ነው በዋና ዋናዎች ዜና አውታሮች። በሌላውማ እንግዲህ ሰው ሁሉ ሰው ተነስቶ የራሱን ሚዲያ ከፍቶ የፈለገውን ነገር አምጥቶ የሚያወራበት ጊዜ ነው እና እኔ እንግዲህ በቪኦኤ በመስራቴ የምጠቀምበት ነገር ወይ ተጠቅሞኛል ብየምለው ያንን ነገር ፊልተር ለማድረግ በትንሹ እንኳን እንደዚህ ነገር እውነት ሊሆን ይችላል ብዬ ራሴ ግንዛቤ ሞስጥበትን ያንን እንኳን ማስጠበጫ ልምድ ሰጥቶኛል ብዬ አምናለሁኝ ቪኦኤ።
አድማጮች ከቀድሞ የአሜሪካ ድምጽ ባልደረቦቻችን ጋር የጀመርነው ወግ አልተቋጨም። ወርቃፈራው፣ ሰለሞንና ፍሬገነት አብረውን ያመሻሉ። ለቀሪው ወጋቸውም ቆየት ብለው ይመለሳሉ።
ግሩም ዜማዎቹን አደመጥን። ባሳለፍነው ሳምንት መጀመሪያ ድንገት ከዚህ ዓለም በሞት የተለየው ድምጻዊው ማዲንጎ አፈወርቅ
ዜና ረፍቱ ብዙዎችን ክፉኛ ማስደንገጡና እንደምን ያለ የበረታ ሀዘን እንዳሳደረ ተመልክተናል።
የሽኝትና የቀብር ስነ ስርዓቱም ይሄንን ያሳየ ነበር። ቆንጅት እንግዲህ በርቀትም ቢሆን እንደተመለከትነው እኛውም በፕሮግራማችን በዘገባ እንዳቀረብነው የአዲስ አበባው ዘጋቢያችን እስክንድር ፍሬው በአንደኛው ስነ ስርዓት ላይ ተገኝቶ ተከታትሎ ያቀረበውንም ተመልክተናል። በጣም ለየት ያለ ነበር። ብዙዎችም አሳባቸውን ሲሰጡ ተመልክቻለሁ። አስደንጋጭነቱን ቀደም እንዳልሽው ድንገተኛነቱ ብቻ ሳይሆን በወጣትነት ወይም ገና በጎልማሳነት እድሜ ያለ እንደመሆኑ ስራዎቹም እየተወደዱ ያሉበት ጊዜ በመሆኑ እንግዲህ በገናና እድሜ ላይ የሚከሰት ድንገተኛ ህልፈት ብዙዎችን ያስደነግጣል። ያንን ያህልም ሀዘናቸውን ለመግለጽ በተለያየ መንገድ የተሳተፉትን አይተናል። ያንን እንደው በወፍ በረር ብንመለከተው
በትክክል በጣም በከፍተኛ ሀዘንና በትልቅ ክብር ነው የተሸኘው ማዲንጎ አፈወርቅ። እንዳልከውም ደግሞ በሙያው በገነነበት ብዙ ከዚህም የበለጠ በሚጠበቅበት ሰዓት ላይ ነው በድንገት ያረፈው። እጅግ አስደንጋጭ ህልፈት ነው። የቀብሩ ስነ ስርዓት እንዳየነው ነው በትልቅ ክብር ነው የተሸኘው። አሉና
እንደው የነበረውን ሁኔታ በዘገባ ከሸፈነው ሙጪ እንደሰማነው የተለያየ ስነ ስርዓቶች በተለያየ ቦታ ነበሩ። በአዲስ አበባ ብቻ ሌላ ቀርቶ ዩናይትድ ስቴትስም እኛም እንኖርበት ክፍለ ግዛት ሳይቀር የሙያ አጋሮቹ ያቀረቧቸው ስነ ስርዓቶች ነበሩ። ሌሎች ቦታዎችም እንደነበሩ ሰምቻለሁ። የአዲስ አበባውን ግን ከአንድ በላይ ነበርና ስነ ስርዓቱ በዘገባ መሸፈን ያልቻልነው በቦታው ደጋቢዎቻችን ያልተገኙበትን ጨምሮ እንደው በወፍ በረር ምን ይመስል እንደነበር ብንመለከት
ጥሩ ሐሳብ ነው። አሉላ
በስፍራው የነበረውን ስነ ስርዓት በተለይ የሽኝቱን ስነ ስርዓት የተከታተለው የአዲስ አበባው ደጋቢያችን እስክንድር ፍሬው በስልኩ መስመር ተገኝቷል። ሰላም እስክንድር፣ እንደምናመሻችሁ።
አሉላና ቆንጅት፣
ከሰሞኑም እንደተዘገበው አንተም ሽኝቱን ተከታትለ በዘገብከው ዘገባ እንደተመለከትነው በሌሎች የተለያዩ ማህበራዊ መገናኛዎችም ሆነ መገናኛ ብዙሃን ሲዘገብ እንደሰነበተው የማዲንጎ ማረፍ ያስደንጋጭነቱን ያህል በርቀት ለሚያዩ ድንገተኛነት የታየበት ይመስላል። ከዚህ አንጻርም ይሁን ማዲንጎ በህዝብ ዘንድ ከነበረው ተቀባይነት ጋር በተያያዘ ዜና ረፍቱ ብዙዎችን በእጅጉ ያስደነገጠና በብርቱ ያሳዘነ እንደሆነ ተመልክተናል። በተካሄዱት ስነ ስርዓቶችም ላይ ብዙዎች መገኘታቸው የተገለጸበት ነበርና እስኪ አንዳንዱን አካፍለን። ምን ይመስል ነበር የሽኝት ስነ ስርዓቱ?
አብላ እንግዲህ ያው አንተም እንዳልከው የማዲንጎ አፈወርቅ ድንገተኛ ህልፈት በርካቶችን ያሳዘነ ነበር። እዚህ አዲስ አበባ ውስጥ የከተማውን ድባብ እየቀየረና በርካታ የሙዚቃ ፍቃሪያንንም ያዘን ድባብ ውስጥ እየከተተ ነበር ማለት ይቻላል። አብላ የሙዚቃ ፍቃሪያንን ብቻ ማለትም አይቻልም። በዛው እሱ ማረፉ በተነገረበት ቀንም በቀብር ስነ ስርዓቱ ጊዜም ያናገርኳቸው ሰዎች፣ በተለያዩ የሥራ አጋጣሚዎች ያገኘኋቸው ሰዎች፣ ከወጣት እስከ አዋቂ በተለያየ ደረጃ ያሉ ሰዎች ሳይቀሩ ሀዘናቸውን ሲገልጹ፣ ጉዳዩን ሲወያዩበት ተመልክቻለሁ። አሉላ እንዳልከው እየሽኝትና የቀብር ስነ ስርዓቱ በተለያዩ ፈርጆች የተከፈለ ነበር። በመጀመሪያ በመኖሪያ ቤቱ የተካሄደ የሽኝት ስነ ስርዓት ነበር። ከመኖሪያ ቤቱ ደግሞ እንደዚሁ በመነሳት የአስክሬን ሽኝት ስነ ስርዓቱ አዲስ አበባ በሚገኘው የወዳጅነት ወይም ፍሬንድሺፕ አደባባይ ተብሎ በሚጠራው ስፍራ ተካሂዷል። እኔ የተገኘሁትና በተለይም የተከታተልኩት በዚህ ስፍራ የተካሄደውን የሽኝት ስነ ስርዓት ነው። በዛ የነበረው ስነ ስርዓት አሉላ በተለይም የሰው ብዛቱ ብቻ ሳይሆንም በዛ ይታይ የነበረው ስሜት ማዲንጎ አፈወርቅና ስራዎቹ ምን ያህል በሰው ልብ ውስጥ እንዳሉ የሚያመለክት ነበር። አንደኛ የሰራቸው ስራዎች፣ ሌላው ደግሞ ምናልባትም ማዲንጎ አፈወርቅ አሁን ላለው ትውልድ ቅርብ መሆኑን በደሜም ጭምር ማለቴ ነው ሊሆን ይችላል። የተለየ ስሜት ነበር የነበረው። አንተም እንደምታውቀው እንግዲህ በ1990ዎቹ መጀመሪያ ገና በአፍላ እድሜው ባሳተመው ስያሜ አጣሁላት የተሰኘ አልበም ነው ከአድማጮች የተዋወቀው። ከዛ ቀደም ብሎ ከተለያዩ አርቲስቶች ጋር ያሳተማቸው የሰራቸው ስራዎች አሉ። ነገር ግን ራሱን ችሎ አልበም ያሳተመውና ከአድማጮች ከተመልካቾች ጋር የተዋወቀው ስያሜ አጣሁላት በሚል ገና በአፍላነት ባሳተመው አልበሙ ነው እና የዚህኛው ትውልድ አካል መሆኑም ሊሆን ይችላል የበርካቶችን ስሜት የነካ ነበር። የእሱ ከዚህ ዓለም በሞት መለየት እንዳልኩ በወዳጅነት አደባባይ በተካሄደው የሽኝት ስነ ስርዓት ላይም ያነጋገርኳቸው ሰዎችም አንዳንዶቹ እንዲያውም ቀብር ላይ ለመገኘት ከተለያዩ የኢትዮጵያ ክልሎች ድረስ የመጡ ሰዎችም ጭምር ነበሩ፣ ከአዲስ አበባ ውጭ ማለት ነው። ያን ያህል ነበር ማለት ይቻላል።
መልካም እስክንድር፣ ቀደም ብለህ የተለያዩ ስነ ስርዓቶች በተለያዩ ስፍራዎች መካሄዳቸውን በተለይም ደግሞ አንተ በተገኘህበት የወዳጅነት አደባባይ የነበረውን ገጽታ ጠቆም አድርገሃል። እስኪ እዚያውን ቆይና ስለ ሙዚቃ ሙያዊ ክህሎቱና ልዩ ተሰጥኦ በባለሙያዎች ተነግሯል። በርከት ያሉ ተናጋሪዎችም ነበሩ። እስኪ ደግሞ ይህን በተመለከተ የነበረውን ባጭሩ አስጨብጣለሁ።
እንግዲህ ተከለል ሲደረግ ማዲንጎ ባጭር ጊዜ ውስጥ በርካታ ስራዎችን ሰርቶ ያለፈ የጥበብ ባለሙያ ነው በሚል ማጠቃለል ይቻላል። በዛ በወዳጅነት አደባባይ በነበረው የሽኝት ስነ ስርዓት ላይ የተንጠባረቁ ሐሳቦች፣ ለምሳሌ የሙዚቃ ባለሙያዎቹ ማዲንጎን በተመለከተ ካቀረቧቸው ገለጻዎች መካከል ማዲንጎ ገና በ1990ዎቹ መጀመሪያ ወደ ዕውቅና ማማ መምጣቱን፣ ስያሜ አጣሁላት በሚል አልበም ከህዝብ ጋር በተለይ መተዋወቁን፣ ከዛ በኋላ ደግሞ እንደዚሁ እንግዲህ ለአድናቂዎቹ ጆሮ ያደረሳቸው አይደረግም የሚል አልበም በመቀጠል ያወጣው ማለት ነው። ከዛ በኋላም ሰወድላት የሚለው አልበሙ በተለይም የአልበሙ በጣም የተወደደና ማዲንጎ የተለየ የድምፅ ተሰጥኦውንና ብቃቱን ያሳየበት እንደሆነ ይታወቃል። አሉላ የተለያዩ ቅኝቶችን መጫወት እንደሚችል ጭምር ያስመሰከረበት ነው ሰወድላት የተሰኘ አልበሙ። ለልጁም የመረጠላት ሙዚቃ የትኛውን ትመርጥላት አለህ በሚል ተጠይቆ እንግዲህ በዛ መድረክ ላይ የተነገረ ነው እየነገርኩ ያለሁት አሉላ። የ17 ዓመት ሴት ልጅ አለችው፣ ዲቦራ ማዲንጎ ትባላለች። ለእሷ አይፎን ተመረጠላት አለ ሲባል ሰወድላት የተሰኘውን ሙዚቃውን ነው። ይሄ በህዝብ ዘንድ እጅግ ተወዳጅ የሆነ ሙዚቃ እንደሆነ ይታወቃል። እና እንግዲህ በአጠቃላይ ባለሙያዎቹ የገለጹት ማዲንጎን በአጭር ጊዜ ውስጥ በርካታ ስራዎችን የሰራ እና ሁሉንም አይነት የሙዚቃ ቅላጼዎች መጫወት የሚችል ፈርጠፍሬ ስባት ከተናገረው ላይ መሰል ሌሎችም ተናጋሪዎች ነበሩ። አንዳንድ ድምፃውያን በቀላሉ ከህዝብ ጆሮ የሚገባውን ቀለል ያለውን ሊመርጡ ይችሉ ይሆናል ማዲንጎ ግን ከበድላሉት ነው የሚሄደው ብሏል። በቃተን ለሚፈታተኑት ነገሮች ጨምር ነው የሚሄደው እንደዛ ነው በቃት ይጫወታል ብሏል። እና በዚህ መንገድ ነው እንግዲህ የማዲንጎ ፍራዎች የተዳሰሱታል።
መልካም እንግዲህ ሂደቶቹን በደምሳሳው ለማየት ሞክረናል። ክኝትና ቀብር ስነ ስርዓቱ በተለያየ ደረጃ መካሄዱን እንደገለጽከው በቀብር ስነ ስርዓቱስ እዛ ያለውን ድባብ ደግሞ እንዲሁ ባጭሩ ብትገልጸው።
እንግዲህ ወራጅነት አደባባይ ከነበረው ለነሳና ከቀጥሎ እንግዲህ በቀብር ስነ ስርዓቱ የተከናወነው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። እኔ በተለይ የተከታተልኩት በወራጅነት አደባባይ የተካሄደውን የሽኝት ስነ ስርዓት ነውና በዚያ ስነ ስርዓት ላይ ከፍተኛ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ታዋቂ አርቲስቶች እንደዚሁም በሺዎች የሚቆጠሩ አድናቂዎቹ ተገኝተው ነበር። በዛ ስነ ስርዓት ላይ የአበባ ጉንጉኖች ተቀምጠዋል። የሀገሪቱን ጠቅላይ ሚኒስትር አብይ አህመድን ጨምሮ ማለት ነው እሳቸው በተወካያቸው በኩል የአበባ ጉንጉን አስቀምጠዋል። እንደዚሁም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርም የአበባ ጉንጉን አስቀምጠዋል። ንግግርም ያደረጉ ነበሩ። ለምሳሌ የባህልና ስፖርት ሚኒስትር ቀጀላ መርዳሳ ካደረጉት ንግግር ላይ ብንጠቅስ አሉና አርቲስት ማዲንጎ አፈወርቅ አልሞተም፣ ስራዎቹ ከመቃብር በላይ ስሙም ከመቃብር በላይ የሚሻገርና ሲታወስ የሚኖር ነው ብለዋል። በኪነ ጥበብ ሙያ የተሰማሩ ሁሉ እንደነ ጥላሁን ገሰሰ፣ እንደነ አለማየሁ እሸቴና ሀጫሉ ሁንዴሳ ከመሳሰሉት አርቲስቶች እንደዚሁም እንደ ማዲንጎ አፈወርቅ ካሉ አፍላይ ጥበብ ሰዎች ለህዝብና ለሀገር ዘመን ተሻጋሪ ስራ ሰርቶ ማለፍ ምን ያህል ክብርና ዋጋ እንዳለው ትምህርት ሊወስዱ ይገባል ብለዋል የኢትዮጵያ የባህልና ስፖርት ሚኒስትር ቀጀላ መርዳሳ በስነ ስርዓቱ ላይ ባደረጉት ንግግር። ወደ ቅድስት ሥላሴ ካቴድራል ውሰድህና እንግዲህ እንዳልኩት የማዲንጎ አፈወርቅ የቀብር ስነ ስርዓት በርካታ ትኩረት የሳበና የሀገሪቱ መገናኛ ብዙሃንም ከፍተኛ ትኩረት የሰጡት ነበር። አሉላ በቀጥታም ሲያስተላልፉት ነበረ። እንግዲህ በዛ በቅድስት ሥላሴ ካቴድራል በነበረው ስነ ስርዓት ላይ ባልገኝም የሀገር ውስጥ የመገናኛ ብዙሃን እንደዘገቡት በቀጥታም እንዳስተላለፉት ከሆነ በዚያ ስነ ስርዓት ላይ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት ሁሉም በየተራ እየተጠራ እንደሚሄድ አስታውሰው እስከዚያው ድረስ ግን ከእግዚአብሔር ጋር ተገናኝተን መልካም ስራ ሰርተን እንደዚሁ እንደ ልጃችን እንደ ወንድማችን ሰውን የሚያስደስት ሀገርን የሚያስመሰግን ስራ ሰርተን ብናል ይመረጣል ብለዋል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ። በዚሁ ስነ ስርዓት ላይ እዚሁ ቅድስት ሥላሴ ካቴድራል በተካሄደው የቀብር ስነ ስርዓት ላይ በእለቱ የተካሄዱት ስነ ስርዓቶቹ የመጨረሻው ማለት ነው ያ ስነ ስርዓት እንግዲህ የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ተገኝተዋል። እንግዲህ በቀጥታ ስርጭትም እንደታየው ማለት ነው። ቀደም ሲል እንደገለጽኩት ከቤት የጀመረው የማዲንጎ አፈወርቅ የሽኝት ስነ ስርዓት በወዳጅነት አደባባይ ቀጥሎ ከዚያም በመንበረ ጸባዖት ቅድስት ሥላሴ ካቴድራል እየተጠናቀቀ ነው። አሉላ
መልካም እስክንድር፣ ይህን እንግዲህ በጎልማሳነቱ እድሜ ያለ አንዳንድ ዘገባዎች ላይ እንዳየሁት በአርባዎቹ እድሜ ክልል ውስጥ ያለ ገና በአፍላነቱ ጀምሮ ከፍ ያለ ከበሬታ ያገኙ እውቅ ስራዎችን የተጫወተ ድንገት ህይወቱ ማለፉን ተከትሎ የነበሩትን ስነ ስርዓቶች ነው ያካፈልከን።
እንዳልከው ብዙ ሊሰራ በሚችልበት እድሜ ያለፈ አርቲስት ነው ብለዋል በርካቶች በዚህ በሽኝቱ ስነ ስርዓት ላይ የተገኙትም። በርካቶችን የበለጠ እንዲያዝኑ ያደረጋቸው ደግሞ አሟሟቱ ጭምር እንደሆነ ሲገልጹ ይደመጣል። በዚያ ስነ ስርዓት ላይ ተንጸባርቋል። መኪናውን ራሱ እያሽከረከረ ለህክምና እንደሄደ ነው በዚያው ሳይመለስ የቀረው። መኪናውም እዛው ክሊኒኩ በራፍ ላይ ቆማ የሚያሳየውን ፎቶግራፍ በርካቶች በማህበራዊ መገናኛ ብዙሃን ተቀባብለውታል። እንዳየኸው ይህ ሁኔታ በራሱ ህይወቱ ያለፈበት ሁኔታ ለበርካቶች ሀዘን መበርታት ምክንያት ሆኗል በራሱ። አሉላ
መልካም እስክንድር፣ በድጋሚ አመሰግናለሁ። በመጨረሻ ያነሳኸው አሟሟቱን የሚመለከተው አልፎ አልፎ እንደሚባለው በህክምና ሂደት ውስጥ ሲታለፍ የሚገጥሙ ፈተናዎች፣ በእርግጥ እዚህ ላይ የተከሰተ የተደረሰበት በምርመራ የተረጋገጠ ካለ እሱን መለስ ብለን እናያለን። እሱ ግን የሚያነጋግር ነው እና ወደፊት በፕሮግራማችን እንጎበኘዋለን። በድጋሚ አመሰግናለሁ እስክንድር፣ መልካም ምሽት።
እኔም በጣም አመሰግናለሁ አሉላ።
ቆንጂት፣ እንግዲህ ከሶስቱ የቀድሞ ባልደረቦቻችን ጋር ያደረግነውን ውይይት አልቋጨንም፣ በሌላ ጊዜ እንመለስበታለን። ከተቀሩት ቀደም ብሎ የኒውዚላንዱ አድማጫችን እንደጠየቁት፣ ሌሎችም ብዙዎቻችሁ በተለያየ ጊዜያት እንደጠየቃችሁት ከተቀሩት ባልደረቦቻችንም ጋር እንዲሁ ሰፋ ያለ ወጎች ይኖሩናል። በተጨማሪም የዚህ ፕሮግራም የረጅም ጊዜ አዘጋጅ የነበረው የቀድሞ ባልደረባችን አዲሱ አበበ ከራዲዮ መጽሔት መስራቾችም አንዱ ነውና በራዲዮ መጽሔትኛ ብናወራው ምን ይመስልሻል? አዲሱ የዚህ ፕሮግራም የረጅም ጊዜ መስራችና የረጅም ጊዜ አዘጋጅ እንደመሆኑ የተለየ ውይይት የሚጋብዝ ይመስለኛል።
ራሱን የቻለ መድረክ ያስፈልጋል። ይዘነውን መለሳለን። ከአሁን ከሶስቱ ጋር እንዳደረግነው ደግሞ በጣም ደስ የሚልና የብዙ ትዝታና ሳቅ ጊዜ እንደሚሆን ምንም አልጠራጠርም። በጣም ጓጓለሁ ከአዲሱ ጋር ለምናሳልፈው ጊዜ።
ትክክል ቆንጅት። ራዲዮ መጽሔት አድማጮች በተለያየ ጊዜ ይጠይቃሉ። የቀደሙት የኒውዚላንድ አድማጫችን አበበ ታፈረ ከዚህ ቀደምም በሌላ ምክንያት እንዲው ጠይቀውናል። በተለይ አዲስ አበባን በተመለከተ ቆንጅት ውዲያ የራዲዮ መጽሔት አድማጮቻችንን ለምሽቱ ያስተናዳነው ማብቃታችንን ገልጠን ወደ ስንብቱና አምራ
እንሰናበት። እንግዲህ የኢሜል አድራሻችንን እናስታውሳችሁ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታየንን በዚሁ ተሰናበትን።
ሰላም፣ ደህና ደሩ። I'm not sure.